ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 21 2016 ዓ.ም ዝግጅታችን ጀመረ። በአዲስ አበባ በጎርፍ አደጋ የአራት ሰዎች ህይወት አለፈ።
ዛሬ በአዲስ አበባ ጥቁር አንበሳ አካባቢ ላይ 81.4 የሚደርስ ዝናብ እንዲሁም በቦሌ እስከ 34 የሚደርስ አካባቢ ሚሊሜትር የሚደርስ ዝናብ ነበር የተመዘገበው እና ይህ ነገር ቀጣይነት እንደሚኖረው ነው ሲስተሞች የሚጠቁሙን።
የሰማችኋቸው በኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ጸባይ ክትትል ባለሙያ አቶ በቃሉ ታመነን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የኢትዮጵያ ሰራተኞች በችግር ውስጥ መሆና እየተፈተኑ መሆናቸውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ደረጀ ደስታ ለዜናው እዚህ አጠገቤ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እየጋበዝኩ ለዋና ዋና የዓለም ዜናው ወደ ደረጀ።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በትግራይ ክልል ችግሮችን በውይይት ከመፍታት ይልቅ የኃይል አማራጭን መጠቀም የሚፈልግ ከህዝቡ ያፈነገጠ አስተሳሰብ ያለው አካል አለ ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ህዝቡ ይህ አካል ወደ ሰላም እንዲመጣ በማድረግ የበኩሉን ድርሻ እንዲያበረክት ጥሪ አቀረቡ። አቶ ተመስገን በአማራ ክልል የተለያዩ ጥያቄዎች አሉን ብለው መብታቸውን ለማስከበር ታጥቀው የሚንቀሳቀሱ ኃይሎች የተወለዱበትን ማህበረሰብ ልማት በከፍተኛ ሁኔታ ከመጉዳት ውጪ ሌላ ዓላማ እንደሌላቸው ተናግረዋል። ባለፉት ሁለት ቀናት ሚያዝያ 19ና 20 2016 ዓ.ም ከክልልና ከፌዴራል መንግስት ከፍተኛ ባለስልጣናት ጋር በመሆን በደሴና በኮምቦልቻ ከተሞች የልማት ጉብኝት ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጉብኝታቸው በኋላ በምስል በሰጡትና በመስሪያ ቤታቸው ፌስቡክ ላይ በተላለፈው መልእክት ችግሮች በውይይት እንጂ በጠመንጃ የሚፈቱበት አቅጣጫ ማብቃት እንዳለበት ተናግረዋል። ይህ ካልሆነ ግን የፌዴራሉ መንግስት ህግ የማስከበር ኃላፊነቱን እንደሚወጣ ምክትል ጠቅላይ ሚኒስትሩ አሳስበዋል። ምክትል ጠቅላይ ሚኒስትሩ በሰጡት አስተያየት ላይ ከህወሓትና በአማራ ክልል ከሚንቀሳቀሱ የፋኖ ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። በምክትል ጠቅላይ ሚኒስትሩ የተመራ ከፍተኛ የፌዴራልና የክልል አመራሮች ቡድን በደሴና ኮምቦልቻ ከተሞች የልማት እንቅስቃሴዎችን ጎብኝተዋል። የአውሮፓ ህብረት ለኢትዮጵያውያን የቪዛ አሰጣጥ ሂደት መስፈርቶችን ጥብቅ እንዲሆን መወሰኑን አስታወቀ። የህብረቱ ምክር ቤት ዛሬ ሰኞ ባወጣው መግለጫ የቪዛ አሰጣጡ ገደብ የኢትዮጵያ መንግስት በህገወጥ መንገድ በ27 የህብረቱ አገሮች ውስጥ የቆዩ ዜጎችን ወደ አገራቸው በመመለስ ረገድ በቂ ትብብር ባለማሳየቱ መሆኑን አስታውቋል። የአውሮፓ ህብረት ዋና ጽህፈት ቤት ለኢትዮጵያውያን ዜጎች ቪዛ ለመስጠት የሚፈጀውን ጊዜ ከ15 ወደ 45 ቀናት ከፍ በማድረግ በሶስት እጥፍ እንደሚጨምር አስታውቋል። በተወሰነ ጊዜ ውስጥ ደጋግሞ ስራ ላይ ሊውሉ የሚችሉ ወይም ከአንድ ጊዜ በላይ ለሚውሉ ጉዞዎች የሚሰጡ የመግቢያ ቪዛዎች ከእንግዲህ እንደማይፈቀዱም ተገልጿል። በመግለጫው መሰረት የኢትዮጵያ ዲፕሎማቶችና ባለስልጣናት ከአሁን በኋላ ለጉዞ ቪዛ መክፈል አለባቸው። ህብረቱ ይህን የተወሰነው የአውሮፓ መንግስታት በጦርነት ከሚታመሱ የአፍሪካ ሀገራት ጋር ብዙ ጊዜ በወንጀል በተደራጁ ቡድኖች አቀናባሪነት በአደገኛ ሁኔታ በሜዲትሬኒያን ባህር በኩል አውሮፓ ለመግባት የሚሞክሩ ስደተኞችን ችግር ለመቅረፍ ጥረት እያደረጉ ባሉበት በዚህ ወቅት ነው። ይህ ውሳኔ የተሰጠው ኮሚሽኑ ባደረገው ግምገማ መሰረት ኢትዮጵያ በህገወጥ መንገድ በአውሮፓ ህብረት ሀገሮች የሚቆዩትን ዜጎቿን በማስመለስ ረገድ የምታደርገው ትብብር በቂ ሆኖ ባለመገኘቱ ነው ሲል የአውሮፓ ህብረት ምክር ቤት ገልጿል። በኬንያ የጣለውን ከፍተኛ ዝናብ ተከትሎ የተደረመሰው ግድብ ሳቢያ በርካታ ሰዎች ሕይወት አለፈ። በናኩሩ ወረዳ ማሂዩ አካባቢ የግድቡን መፍረስ ተከትሎ የተፈጠረው ድንገተኛ ጎርፍ በትንሹ 16 ቤቶችን ጠራርጎ ሲወስድ በርካታ ጉዳቶችን አስከትሏል። የአካባቢው ነዋሪ ጆን ካሩንጉ ከጠዋቱ 2 ሰዓት ተኩል አካባቢ ከተደረመሰው ግድብ ከፍተኛ ድምጽ የተሰማ ሲሆን በፍጥነት እየጨመረ የመጣውን ጎርፍ የተመለከቱ ነዋሪዎች መሸሻቸውን ተናግረዋል። ካሩንጉ አክለው እንደገለጹት ሌሎች ብዙ ህጻናትና ጎልማሶችን ከጎርፍ ማዳን የተቻለ ቢሆንም አንዳንዶች በሚያሳዝን ሁኔታ ተወስደዋል ብለዋል። የናይቫሻ ፖሊስ አዛዥ ስቴፋኖስ ኪሩይ በጎርፍ አደጋ 45 አስክሬኖች ተነስተው 110 ሰዎች ሆስፒታል ገብተዋል ብለዋል። ባለፈው ሳምንት የኬንያ ቀይ መስቀል ተጨማሪ ዝናብ እንደሚኖር አስጠንቅቆ ህዝቡ ሊከሰት የሚችለውን ሌላ የጎርፍ አደጋን ለመከላከል ጥንቃቄ እንዲያደርግ አሳስቦ ነበር። በኬንያ ዝናብ መጣል ከጀመረበት መጋቢት ወር አጋማሽ ጀምሮ የተፈጠረው ጎርፍ ከ100 በላይ ሰዎችን ህይወት ቀጥፏል። በቀጠለው አደጋ ምክንያት የኬንያ መንግስት ቀውሱን ለመቆጣጠርና ደህንነትን ለማስጠበቅ ትምህርት ቤቶችን እስከሚቀጥለው ሳምንት ዘግቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የምዕራብ አፍሪካዊቷ አገር ቶጎ መራጮች እጅግ ከፋፋይ ከሆነው ህገ መንግስታዊ ማሻሻያ በኋላ ዛሬ ሰኞ በተካሄደው ምክር ቤታዊ ምርጫ ድምጽ ሲሰጡ ውለዋል። ተቃዋሚዎች ህገ መንግስታዊ ማሻሻያው ለአስርት ዓመታት ስልጣን ላይ የቆየው የፕሬዝደንት ፎር ኛሲንግቤ ቤተሰብ አሁንም እንዲቀጥል መንገዱን አመቻችቷል ይላሉ። ትንሿን ምዕራብ አፍሪካዊቷ አገር ለአራት አስርት ዓመታት የገዙትን አባታቸውን ኛሲንግቤ ያዴማን የተኩት ፕሬዚደንት ፎር ኛሲንግቤ ቶጎን ለ20 ዓመታት መርተዋል። ተቺዎች እንደሚሉት ህገ መንግስታዊ ማሻሻያው የፎር ኛሲንግቤን ቤተሰብ ስርወ መንግስት የሚያስቀጥል ነው። በባህር ዳርቻ የምትገኘው የዋና ከተማዋ ሎሜ ነዋሪዎች በቶጎ መሪ ሚና እና መሪው ማን መሆን አለበት በሚለው ምርጫ ዙሪያ ተለያይተዋል። አንድ ቤተሰብ ስልጣን ላይ ማየት ሰልችቶናል የሚሉት ቀለም ቀቢው ኮምላን ጋቶ የተወለድኩት እንደ ኤሮፓ አቆጣጠር 1970 ስለሆነ በስልጣን ላይ ያለውን የኛሲንግቤን ቤተሰብ አውቃለሁ ብለዋል። በንግድ ስራ የሚተዳደሩት አያ ኦቪ ሶሁ ለወጣቶች ምንም አይነት ስራ የለም፣ ተስፋ ቆርጠዋል፣ አገሪቱ በአግባቡ አልተመራችም እና የተዘረጋው ስርዓት ሰልችቶናል። አሁን ግን ማንም ፍጹም ተግባራዊ ባልተደረጉ በሚያማምሉና ባሸበረቁ ተስፋዎች አያታልለንም። አሁን እኛ በደንብ ነቅተናል ሲሉ ተናግረዋል። እንደ አውሮፓ አቆጣጠር ሚያዝያ 19 በምክር ቤቱ የጸደቀው የህገ መንግስት ማሻሻያ ፕሬዚደንቱ ስልጣን ስነስርዓታዊ ብቻ እንዲሆን አድርጎታል። በተሻሻለው ህገ መንግስት መሰረት ፕሬዚዳንት አሁን የሚመረጠው በምክር ቤቱ እንጂ የቀድሞው በየ4 ዓመቱ በህዝቡ አይመረጥም። ተቺዎች ይህ መሆኑ ኛሲንግቤ የፕሬዝደንት ስልጣን ዘመን ገደቦችን እንዲያልፉ ያስችላቸዋል ይላሉ። ሳውዲ አረቢያ ከእስራኤል ጋር ሰላማዊ ግንኙነት ከመሰረተች ተግባራዊ የሚሆነው የዩናይትድ ስቴትስና የሳውዲ የጸጥታ ስምምነት ሊጠናቀቅ ተቃርቧል ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ዛሬ ሰኞ በሪያድ ለዓለም ኢኮኖሚ ጉባኤ ታዳሚዎች ባሰሙት ንግግር ሳውዲ አረቢያና ዩናይትድ ስቴትስ የየራሳቸውን አገሮች በሚመለከቱ ስምምነቶች ዙሪያ ሲሰሩ የቆዩት ስራ በጣም ወደ መጠናቀቁ ነው ብዬ አስባለሁ ብለዋል። በእስራኤልና በሳውዲ አረቢያ መካከል ዲፕሎማሲያዊ ግንኙነት እንዲመሰረት በማድረጉ ላይም የተጠናከረ ስራ ሰርተዋል ሲሉም አክለዋል። ብሊንከን እንደ አውሮፓ አቆጣጠር ባለፈው ዓመት ጥቅምት 10 ወደ ሳውዲ አረቢያና እስራኤል ተጉዘው የስምምነቱ ዋና አካል ነው ባሉት በፍልስጤም ጉዳይ ላይ ልዩ ትኩረት አድርገው ለመወያየት አቅደው እንደነበረ ገልጸው፣ ሆኖም ሐማስ እንደ አውሮፓ አቆጣጠር ጥቅምት 7 እስራኤል ላይ ባደረሰው የሽብር ጥቃት ምክንያት የጉዞ እቅዳቸው ተግባራዊ ሳይሆን መቅረቱን ተናግረዋል። ግንኙነት የመመስረቱን ጉዳይ ወደፊት ለማንቀሳቀስ በጋዛ መረጋጋትና ለፍልስጤም አገረ መንግስት ምስረታ አስተማማኝ ጎዳና እንዲኖር ያስፈልጋል ብለዋል። የዩናይትድ ስቴትስ ባለስልጣናት ለእስራኤል የደህንነት ዋስትና በመስጠት የፍልስጤም አገረ መንግስት መፍጠር በመካከለኛው ምስራቅ ዘላቂ ሰላምና ደህንነት እንዲሁም ለእስራኤልም ከቀጠናው ጋር በአብሮነት እንድትኖር ቁልፍ ነው ብለዋል። ብሊንከን ወደ ዮርዳኖስ እስራኤል ከመጓዛቸው በፊት ዛሬ ማምሻውን ከሳውዲ አልጋ ወራሽ ልዑልና ጠቅላይ ሚኒስትር መሐመድ ቢን ሳልማን ጋር ተነጋግረዋል። ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሌሎች ከፍተኛ ባለስልጣናትም ጋር እንደሚገናኙ ይጠበቃል። ብሊንከን ዛሬ ቀደም ብለው በሰላጤው አገሮች ትብብር ምክር ቤት ጉባኤ ላይ ባደረጉት ንግግር ጋዛ ውስጥ ያለውን የሰብአዊ ረድኤት ቀውስ ለማቅለል ከሁሉም ተመራጩ መንገድ የተኩስ አቁም ስምምነት መሆኑን ተናግረዋል። በመጨረሻም በደቡባዊ ቺሌ ከአገር ዋና ከተማ ሳንቲያጎ በስተደቡብ 400 ኪሎ ሜትር ላይ በሚገኝ ባዮቢዮ ክልል ውስጥ ታጣቂዎች 3 ፖሊሶችን መግደላቸውን ባለስልጣናት ተናገሩ። በደፈጣ ጥቃት ለተገደሉት 3 የፖሊስ አባላት የቀብር ስነ ስርዓቱ ትናንት እሁድ ተፈጽሟል። ግድያውን ተከትሎ በደቡብ ክልል ኮንስፔሲዮን ከተማ በተካሄደ ስነ ስርዓት ላይ ለ3ቱ የፖሊስ አባላት የማዕረግ ድገት ተሰጥቷቸዋል። ይህ ጥቃት ወይም ደፈጣ አይደለም ያሉት የቺሌ ፖሊስ ዳይሬክተር ሪካርዶ ያኔዝ ይህ አሰቃቂ የፈሪና የጭካኔ የተሞላበት ግድያ በቺሌ መንፈስ ላይ የተዘነዘረ ጥቃት ነው ብለዋል። ለግድያው ጥቃት ተጠያቂ ማን እንደሆነ አልተገለጸም። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ ስመኝሽ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 21 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
ኢሪታብል ባውል ሲንድሮም አለ ከተባለ ብዙ ጊዜ የዚህ አይነት በሽታዎች መድኃኒቱ እዛ በሽተኛው እጅ ላይ ናቸው ያለ። የራስን ህይወት መገምገም፣ ህይወት ላይ ስትሬስ በጣም የሚበዛ ከሆነ እነኝህን ነገሮች ለመቀነስ መሞከር፣ የአካል እንቅስቃሴ መጨመር፣ ውጭ የምንበላ ከሆነ ወይም የምንበላው ምግብ ፓኬጅድ እና ፕሮሰስድ ከሆነ እነኝህን ነገሮች ትኩረት መስጠት።
የሰማችኋቸው ዶክተር ሽብሩ ዳንኤል ሽብሩ ይባላሉ። ኢሪቴብል ባውል ሲንድረም ተብሎ ስለሚጠራው የሆድ ህመም ሙያዊ ትንታኔያቸውን ያጋሩን በሁለተኛው አጋማሽ የሐኪሙን ይጠይቁ መሰናዷችን ይመለሳሉ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። ዛሬ ንጋት ላይ በአዲስ አበባ ቦሌ ክፍለ ከተማ የዘነበውን ኃይለኛ ዝናብ ተከትሎ ባጋጠመ የጎርፍ አደጋ የአራት ሰዎች ሕይወት ማለፉን የከተማ አስተዳደር አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ደግሞ ወቅቱ እንዲህ አይነት ከፍተኛ መጠን ያለው ዝናብ የሚጥልበት ስለሆነ በከተማዋ ጥንቃቄ ሊደረግ ይገባል ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪ አለው።
ዛሬ ሰኞ ሚያዝያ 21 ቀን 2016 ዓመተ ምህረት ንጋት ላይ በቦሌ ክፍለ ከተማ ወረዳ 11 ወረገኑ እየተባለ በሚጠራው አካባቢ በተከሰተ የጎርፍ አደጋ የአራት ሰዎች ሕይወት ማለፉን የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት አስታውቋል። ጽፈት ቤቱ በማህበራዊ ትስስር ገጹ ላይ ባሰፈረው መግለጫ የከተማ አስተዳደሩ ማስተር ፕላናቸውን ያልተከተሉ የወንዝ ዳርቻ ግንባታዎች ህብረተሰቡን ለጎርፍ አደጋ እንደሚያጋልጡት በጥናት ተለይቶ ችግሩን ለመፍታት እየተሰራ እንደሚገኝ አመልክቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ጸባይ ክትትል ባለሙያ አቶ በቃሉ ታመነ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአዲስ አበባ እንዲህ አይነት ችግር ያጋጠመው ወቅቱ ከፍተኛ መጠን ያለው ዝናብ የሚጥልበት በመሆኑ ነው ብለዋል።
ሚያዝያና ግንቦት ወር በልጎች የመጨረሻ ወቅቶች ናቸው። ስለዚህ በዚህ ወቅት በተወሰነ መልኩም ቢሆን የሚጠበቅበት ሁኔታ ነው ያለው። በዚህ በመካከለኛው የኢትዮጵያ ግብት ክፍሎች የሰሜን ምስራቅ አካባቢዎች ላይ ሁለተኛ የዝናብ ወቅታቸው የሚያገኙበት ወቅት ነው። በተለይ አሁን የክረምት ወቅት እየተቃረበ ከመሆኑ ጋር ተያይዞ በዚህ በሚያዝያና በግንቦት ወራቶች ላይ ከባባድ መጠን ያለው ዝናብ እንደሚኖር ነው። ከዚህ በፊትም ካሉ ከረጅም ጊዜ አመጋገብ እናንተዋጠ እንዲሁም አሁን ሲስተሞች የሚያሳዩ ግንቦት አጋማሽ ድረስ ይህን ቀጣይነት እንደሚኖረው ነው።
ይኸው በአዲስ አበባና በአንዳንድ የሀገሪቱ አካባቢዎች ሰዎችን ለችግር እየዳረገ ያለውን ጎርፍ የሚያስከትለው ዝናብ ወደፊትም ሊቀጥል ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ባለሙያው አቶ በቃሉ ታመነ መክረዋል።
ዛሬ በአዲስ አበባ ዶክራን በሳካቢ ለ81.4 የሚደርስ ዝናብ እንዲሁም በቦሌ እስከ 34 የሚደርስ አካባቢ ሚሊሜትር የሚደርስ ዝናብ ነው የተመዘገበውና ይሄ ነገር ቀጣይነት እንደሚኖረው ነው ሲስተሞች የሚጠቁሙን። ከዚህ ጋር ተያይዞ በተለይ መደረግ ያለበት ሁኔታዎች በተለይ ጎርፍ ሜጃ ቱቦች ጋር ተገናኝቶ በተለይ አሁን ከፊታችን ከግንቦት ጀምሮ ክረምቱ የሚመጣበት ሁኔታ ነው ያለው። ሁኔታዎች እየተጠናከሩ የሚሄዱበት ሁኔታ ጋር ፈጠላለ ከወዲሁ የጎርፍ መረጃ ቱቦችን የማጽዳት ስራ የሚመለከቱ አካላት ከወዲሁ እንዲሰሩ ነው የምንመክረው።
የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት በከተማዋ መሰል አደጋዎች እንዳያጋጥሙ ህብረተሰቡ ከከተማ አስተዳደሩና ከእሳትና አደጋ ስጋት ስራ አመራር ኮሚሽን የሚተላለፉ የጥንቃቄ መልእክቶችን ተግባራዊ እንዲያደርግ አሳስበዋል። ስለ ጉዳዩ ከአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን እንዲሁም ከቦሌ ክፍለ ከተማ ቃል አቀባዮች አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተመሳሳይ በሌሎች የኢትዮጵያ አካባቢዎችም ከመጋቢት እስከ ግንቦት ወራት የሚዘንበውን የበልግ ዝናብ ተከትሎ የጎርፍ አደጋ ሊከሰት እንደሚችል የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ በምህፃሩ ዩኤን ኦቻ ባለፈው አርብ ባወጣው መግለጫ አስታውቋል። የበልጉን ዝናብ ተከትሎ በአፋር፣ በአማራ፣ በኦሮሚያ፣ በሶማሊና በደቡብ ኢትዮጵያ ክልሎች የጎርፍ አደጋ ሊከሰትባቸው የሚችሉ አካባቢዎች መለየታቸውን ያስታወቀው ድርጅቱ ግብረሰናይ ድርጅቶችም ሰብአዊ ድጋፍ ለማቅረብ የቅድመ ዝግጅት ስራዎችን እያከናወኑ ናቸው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰራተኞች ከጦርነት ግጭትና ኑሮ ውድነት ጋር በተያያዙ ችግሮች ምክንያት ፈተና ላይ መውደቃቸውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወይም ኢሰማኮ አስታውቋል። አሁንም ገብረ ሚካኤል ገብረ መድን ዝርዝር አለው።
የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ሚያዝያ 23 የሚከበረውን ዓለም አቀፍ የሰራተኞች ቀንን በማስመልከት ዛሬ ሰኞ ሚያዝያ 21 ቀን 2016 ዓ.ም በሰጠው መግለጫ በኢትዮጵያ በተከሰተው የእርስ በርስ ጦርነትና ግጭት ሰራተኞች ለሞት፣ ለመፈናቀልና ለእገታ እየተዳረጉ መሆናቸውን ጠቅሰዋል። መግለጫውን የሰጡት የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ ሰራተኛው በኑሮ ውድነትም ከፍተኛ ችግር እየደረሰበት እንደሆነ ተናግረው ይህን ችግር ያቃልላሉ የተባሉ ጥያቄዎች ግን ከመንግስት ምላሽ አለማግኘታቸውን ተናግረዋል። በሀገሪቱ ውስጥ በተከሰተው ጦርነትና ግጭት ምክንያት ሰራተኛው ለተለያዩ አደጋዎች መጋለጡን አብራርተዋል።
በተለይም ሀገራችን በተከሰተው የእርስ በርስ ግጭትና ጦርነት ምክንያት ሰራተኞች ህይወታቸውን አጥተዋል። ከሚሰሩበት የስራ ቦታ ወይም አካባቢ ተወስደው ታግተዋል። ከሚሰሩበትና ከሚኖሩበትም አካባቢ ተፈናቅለዋል። የሚሰሩበት ድርጅትም በመውደሙ ምክንያት የስራ ዋስትናቸውን አጥተዋል። እንደምታውቁት ከወር በፊት ሩቅ ሳንሄድ እዚሁ ሙገር አካባቢ ወደ 60 ሰራተኞች ታግተው ከሶስት ቀን ነው ከአራት ቀን በኋላ ነው የተፈቱት። ወንጂ አካባቢ አምስት ሰራተኞች ታግተው በኋላም ተገድለዋል ማለት ነው።
በሰሜን ኢትዮጵያው ጦርነት ምክንያት በትግራይ ክልል በሰዎችና በንብረት ላይ ከፍተኛ ጉዳት መድረሱን፣ የኢኮኖሚ ተቋማት መውደማቸውን፣ ሰራተኞችም ከነቤተሰቦቻቸው መበተናቸውና እስካሁንም ማገገም የማይችሉበት ደረጃ መድረሳቸውን ኃላፊው አክለዋል። በተመሳሳይ በአማራና በኦሮሚያ ክልሎች ባሉት ግጭቶች ምክንያትም የልማት ተቋማት ተረጋግተው መስራት እንዳልቻሉ ጠቁመው ግጭቶቹ ቆመው ችግሮች በሰላማዊ መንገድ እንዲፈቱ ጠይቀዋል።
በጦርነት ዘላቂ መፍትሄ ስለማይመጣ በኦሮሚያና በአማራ ክልሎች ግጭቶች እና ጦርነት ቆሞ በውይይት ዘላቂ ሰላም እንዲመጣ ሁሉም ወገኖች በድርድር እንዲፈቱ እንጠይቃለን።
በልዩ ልዩ ምክንያቶች በየጊዜው የዋጋ ንረትና የኑሮ ውድነት እየጨመረ መምጣት ለሰራተኛው ክፍል ኑሮን እንዳከበደበት የተናገሩት አቶ ካሳሁን የሰራተኛው የሥራ ግብር እንዲቀነስና ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ተደጋጋሚ ጥያቄ ማቅረባቸውን አስታውሰዋል። በችግሮቹ ዙሪያ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ቢያደርጉም መፍትሄ እንዳልመጣ ጠቁመዋል።
ሰራተኞች አሁን እየተከፈላቸው ባለው የደሞዝ ክፍያ የኑሮ ውድነቱን በፍጹም መቋቋም ያልቻሉ በመሆኑ ከደሞዝ የገቢ ግብር ተቀናሽ ወይም ሥራ ግብር እንዲቀነስ ላቀረብነው ጥያቄ መንግስት ልዩ ትኩረት በመስጠት በጋራ ባደረግነው ውይይትና በተሰጠው አቅጣጫ መሰረት አስቸኳይ ምላሽ ለመስጠት የሚያስችል የመፍትሄ እርምጃ እንዲወሰድ እንጠይቃለን። ሰራተኞች በኑሮ ውድነቱ ምክንያት በቀን አንድ ጊዜ እንኳ መብላት የሚሳናቸውና አስከፊ ሁኔታ ውስጥ የሚገኙና ችግሩ ጊዜ የማይሰጥ በመሆኑ መንግስት ለኑሮ ውድነቱ አስቸኳይ መፍትሄ እንዲሰጥ እንጠይቃለን።
ከሁለት ቀናት በኋላ የሚከበረው የሰራተኞች ቀንም ሰላም እንዲመጣ በመጎትጎት የኑሮ ውድነቱ እንዲሻሻል በመጠየቅ እንደሚከበር ተናግረዋል። በመጪው ሮብ ሚያዝያ 23 ቀን 2016 ዓ.ም የሚከበረው የዓለም ሰራተኞች ቀን በአደባባዮች እንደማይከበር አቶ ካሳሁን ገልጸው በዓሉ በአዲስ አበባ ከተማ በኦሮሞ ባህል ማዕከል አዳራሽ ይከበራል ብለዋል። ይህን ያደረግነው ግን በመንግስት ተከልክለን ሳይሆን በራሳችን ውሳኔ ነው ሲሉ አስረድተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታይ ዘገባ ደግሞ ባለፈው ቅዳሜ ምሽት ባይደን በዋይት ሀውስ ለጋዜጠኞች አድርገውት የነበረውን የራት ግብዣ እንመለከታለን። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ቅዳሜ ዕለት በዋሽንግተን ዲሲ በተካሄደው የዋይት ሀውስ ዘጋቢዎች ራት ግብዣ ላይ የተናገሯቸው ቀልዶች በስፍራው በተገኙ ሰዎች ጥሩ ተቀባይነት ነበረው። ነገር ግን በዚህ ሳምንት ለሚኖራቸው የፍርድ ሂደትና ለአዲስ ዙር የምርጫ ቅስቀሳ ዝግጅት እያደረጉ የሚገኙት ተቀናቃኛቸው ዶናልድ ትራምፕ ዝግጅቱን ተችተዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው።
'24 elections in full swing. And yes, age is an issue.
የ2024ቱ ምርጫ እየተፋፋመ ነው እና እርግጥ ነው እድሜ ትልቅ ጉዳይ ነው። እኔ ከስድስት ዓመት ልጅ ጋር እየተወዳደርኩ ያለሁ ትልቅ ሰው ነኝ።
እንደ አውሮፓውያን አቆጣጠር በ2024 በድጋሚ ለመመረጥ በሚያደርጉት ፉክክር በራሳቸውና በተቀናቃኛቸው ላይ ቀልዶች ያሰሙት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ቅዳሜ ዕለት ለዋይት ሀውስ ዘጋቢዎች በተካሄደው የራት ግብዣ ላይ ከተሰበሰቡ ጋዜጠኞች፣ ታዋቂ ሰዎችና ፖለቲከኞች ጭብጨባና ሳቅ ተችሯቸዋል። በተለይ ደግሞ የአሜሪካ ጠቅላይ ኢታማዦር ሹሙ ለመጀመሪያ ጊዜ የዶናልድ ትራምፕን የሕግ ፈተናዎችም አንስተዋል።
ዓመታዊውን የስቴት ኦፍ ዩኒየን ንግግር ካደረግ ወዲህ ጥሩ እንቅስቃሴዎች ነበሩኝ። ዶናልድ ግን በቅርቡ ጥቂት አስቸጋሪ ቀናትን እያሳለፉ ነው። አውሎ ነፋስ የበዛበት አየር ብላችሁ ልትጠሩት ትችላላችሁ። ምንድን ነው ነገሩ?
የባይደን ንግግር ትራምፕ ሚስጥራቸው አደባባይ እንዳይወጣ ለማፈን በከፈሉት ገንዘብ ዙሪያ ኒውዮርክ በሚገኝ ፍርድ ቤት ውስጥ የቀረበባቸውን 34 የወንጀል ክሶች ነው የሚጠቅሰው። ተንታኞች ባይደን ቅዳሜ ዕለት የተናገሯቸው ቀልዶች የምርጫ ዘመቻ ስትራቴጂያቸው ላይ ለውጥ መኖሩን ያመለክታል ብለው እንደማያስቡ ተናግረዋል። ኤሪክ ኒስቤት በኖርዝ ዌስተን ዩኒቨርሲቲ የፖሊሲ ትንታኔና ኮሚኒኬሽን መምህር ናቸው።
በቀልድ መልኩ ነው የተናገሩት። እኔ ደግሞታል ብዬ አላስብም። ትራምፕ ግን ባይደን ሆን ብለው የፖለቲካ ተቀናቃኛቸውን ለማስወጣት በዋይት ሀውስ ያቀናበሩት ነው ብለው ከሰዋቸዋል። ይህ ትርክት እንዲገንባቸው አይፈልጉም።
እሁድ ጠዋት ትራምፕ በዋይት ሀውስ ዘጋቢዎች የራት ስነ ስርዓት ዙሪያ አስተያየታቸውን ሰጥተዋል። ትሩዝ በተሰኘው የማህበራዊ ሚዲያ መተግበሪያ ላይ በጻፉት መልእክት ዝግጅቱ በጣም መጥፎ እንደነበርና ባይደን ፍጹም የወረዱ እንደነበሩ ገልጸዋል። ትራምፕ ሚያዝያ 21 በሚቺጋንና በዊስኮንሲን የምርጫ ዘመቻ ለማድረግ ዝግጅት ላይ ናቸው። ዲሞክራቱ ፕሬዝዳንት ለአንድ የሬዲዮ አዘጋጅ ከሪፐብሊካን ተቀናቃኛቸው ጋር በዚህ ዓመት መጨረሻ ለመከራከር ዝግጁ መሆናቸውን መናገራቸውን ተከትሎ ትራምፕ ከዚህ ሳምንት ጀምሮ ለክርክር ዝግጁ መሆናቸውን አርብ ዕለት ገልጸዋል።
ዝግጁ ነኝ። በፍቃድም በችሎታም ከፈለጉ ደግሞ ሰኞ ማታ ማድረግ ይችላለሁ። ማክሰኞ ማታም ረቡዕ ማታም በመኪና ምርት ምክንያት በወደመዋት የሚቺጋን ግዛት ውስጥ ነው የምንሆነው።
ኒስቤት መራጮችን ወደ አንደኛው ተወዳዳሪ ለመሳብ የምርጫ ክርክሩ ጊዜ ወሳኝ እንደሚሆን ያስረዳሉ።
Historically, United States, most of the public do not tune in to even paying attention.
በታሪክ እንዳስተዋል ነው ዩናይትድ ስቴትስ ውስጥ አብዛኛው ህዝብ ፓርቲዎች በበጋጮቻቸው ይፋ አድርገው ከጨረሱ በኋላ እስከሚመጣው የመስከረም ወር ድረስ ስለምርጫው ትኩረት ሰጥቶ አይከታተልም።
እርግጥ የሆነው ጉዳይ ቢያንስ ላጭር ጊዜም ቢሆን ትራምፕ በምርጫ ዘመቻቸው ላይና ማክሰኞ በሚቀጥለው የማንሃተን ፍርድ ሂደታቸው ላይ ለመገኘት ግዚያቸውን ማመቻቸት ይጠበቅባቸዋል። ባይደንም የምርጫ ዘመቻቸውን ለማካሄድና እንደ ሀገሪቱ ፕሬዝዳንት የሚጠበቅባቸውን ኃላፊነት ለመወጣት ግዚያቸውን ሚዛናዊ በሆነ መንገድ መጠቀም ይኖርባቸዋል። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ከዩናይትድ ስቴትስ ዘገባዎች ሳንወጣ የአሜሪካ ከፍተኛ የቴክኖሎጂ ኢንዱስትሪ ግምታዊ ፕሬዝዳንታዊ እጩዎችንና ሴሚኮንዳክተር የተሰኙትን በከፊል ኃይል አስተላላፊዎችን በተመለከተ ቅድሚያ የሚሰጧቸውን ነገሮች እየተመለከተ ነው። የባይደን አስተዳደር ባለፈው ሳምንት በኢንዱስትሪው ላይ ትልቅ መዋለ ንዋይ ማፍሰሱን አስታውቋል። የአሜሪካ ድምጽ የዋሽንግተን ከፍተኛ ዘጋቢ ካሮሊን ፕሮሲቲ ዘገባላት ኤደን ገረመው ታቀርባለች።
ስልኮቻችን ውስጥ፣ የኤሌክትሪክ መኪናዎቻችን ውስጥ ይገኛሉ። በሳተላይቶቻችንና ፍሪጆቻችንም ውስጥ ሳይቀራሉ። ሴሚኮንዳክተር የተሰኙት በከፊል ኤሌክትሪክ አስተላላፊ ቺፕሶች የተፈጠሩትም በዩናይትድ ስቴትስ ነው። ነገር ግን አሁን ላይ 12 ከመቶ የሚሆኑት ቺፕሶችን ብቻ ነው አሜሪካ የምትሰራው።
አሜሪካ ማኑፋክቸሪንግ ኢዝ ባክ።
አሜሪካ ወደ ማምረት ተመልሳለች።
ፕሬዝዳንት ጆ ባይደን በኒውዮርክና አይዳሆ በ6 ቢሊዮን የፌዴራል ወጪ ለሚተከሉት ማይክሮን ለተሰኙ ፋብሪካዎች በሳይንስና ቺፕስ ድንጋጌ አማካኝነት $6 ቢሊዮን የፌዴራል በጀት ድጋፍ ለቀዋል። ይህ ማይክሮን በራሱ ካለው $125 ቢሊዮን ላይ የተጨመረ ሲሆን ባይደን በሁለቱ ግዛቶች የተደረገ ትልቁ የግል መዋለ ንዋይ ፍሰት ነው ይላሉ።
Folks, my predecessor and his MAGA Republican friends have very different views.
ወዳጆች ከኔ የቀደመው መሪና ማጋ የተሰኘው የሪፐብሊካን ጓደኞቻቸው በጣም የተለየ አመለካከት ነው ያላቸው። ዛሬ ያለውን እድገት የሚደግፈውን የሳይንስ ድርጊትና ቺፖችን ይቃወማሉ።
We got to stop this division. I promise to be president for all of America.
ይህንን መከፋፈል ማስቆም አለብን። ብትመርጡኝም ባትመርጡኝም ለሁሉም አሜሪካውያን ፕሬዚደንት ለመሆን ነው ቃል የገባሁት። የዛሬ መዋለ ንዋይ በሁሉም ስፍራ ያሉ አሜሪካውያንን ያግዛል።
የቀድሞው ፕሬዚዳንት ዶናልድ ትራምፕ በፕሬዚዳንትነት ዘመናቸው ለኢንቴል ዋና ስራ አስፈጻሚ በኦቫል ቢሮቸው ውስጥ ሆነው የራሳቸው ኩባንያ $7 ቢሊዮን የቺፕ ፕሮጀክት ድጋፍ ማድረጉን ይፋ አድርገው ነበር። ብራያን ክርዛኒች የኢንቴል ዋና ስራ አስፈጻሚ ናቸው።
ለዚህ አመሰግናለሁ ክቡር ፕሬዚደንት።
ይሁን እንጂ መርሃ ግብሩን የሚደግፍ የመንግስት ገንዘብ አልነበረም። ሴሚ ኮንዳክተር ወይም በከፊል ኤሌክትሪክ አስተላላፊ የሆኑት የኤሌክትሮኒክስ እቃዎችን፣ ቺፕሶችን የሚያመርቱ ኩባንያዎችን መደጎብ በአንጻራዊነት መልኩ አዲስ ፖሊሲ ነው። እዚህ ላይ ነው ሁለቱ ፕሬዚዳንታዊ እጩዎች የሚለያዩት።
You know, in 2015, if you'd asked most Americans if you'd asked the Obamas, those who are not quite sure, the Obama's strategy, the company's policy, has failed. But the company's policy, yes, failed.
ትራምፕ በፕሬዝዳንትነት ዘመናቸው የቻይናን ስጋት ታሪፍን በመጠቀም ለየት ባለመልኩ ነው ይዘውት የነበረው።
We've taxed China on $300 billion worth of goods and products being
ቻይና ለሀገራችን የሚሸጣቸው እቃዎችና ምርቶች ላይ $300 ቢሊዮን ግብር ቆርጠናል። እናም ቻይና ተቀረጥፈዋለች።
ከዚህ ገንዘብ 50 ቢሊዮን የሚሆነው ለከፍተኛ የቴክኖሎጂ እቃዎች ነበር ጥቅም ላይ የዋለው። የፕሬዝዳንታዊ እጩ ተወዳዳሪው ትራምፕ በቅርቡ ዘመቻቸው በቀጣይ ሊያደርጉት ስለሚችሉት ነገር እንዲህ ብለዋል።
በቻይና ተወዳጅ የሆነች ሀገርን የንግድ ሁኔታ ሰርዛለሁ።
ከተዋወቀበት ጊዜ አንስቶ የባይደን የቺፕስና የሳይንስ ድንጋጌ በጊዜ ሂደት የዩናይትድ ስቴትስ በከፊል ኤሌክትሮኒክ አስተላላፊ ምርቶች ድርሻን የሚያሳድጉ 83 መርሃ ግብሮችን አነቃቅቷል። ሉዊስ ዶናልድ ትራምፕ በድጋሚ ከተመረጡ የቺፕስና የሳይንስ ድንጋጌን ሁለተኛ ክፍል እና እነዚህን ጥረቶች ማስቀጠል ይኖርባቸዋል ይላሉ። ለካሮላይን ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሐኪሞን ይጠይቁ ነው። በእንግሊዘኛው አጠራር irritable bowel syndrome በመባል የሚታወቀውን የሆድ ህመም አይነት አስመልክቶ የተሰናዳ ቅንብር ነው ሐኪሙን ይጠይቁ ለዛሬ ምሽት ይዞ የቀረበው። ሙያዊ ማብራሪያቸውን የሚሰጡን በሰሜናዊ የካሊፎርኒያ ክፍለ ግዛት የጠቅላላ ቀዶ ህክምናና በአንጀት ልዩ ቀዶ ህክምና ሙያ የሚያገለግሉት ዶክተር ዳንኤል ሽብሩ ናቸው። ዶክተር ዳንኤል በተጨማሪም በዩኒቨርሲቲ ኦፍ ካሊፎርኒያ ዴቪስ የህክምና መምህር በመሆንም ያገለግላሉ። ዶክተር ዳንኤልን ያነጋገራቸው አሉላ ከበደ ነው።
ዶክተር ዳንኤል ለጊዜው አመሰግናለሁ። የተለያዩ የሆድ ህመም ችግሮች የሚያስከትለውንና በእንግሊዝኛው አጠራር irritable bowel syndrome ወይም በአጽህሮት ሲጠራ ደግሞ IBS በመባል የሚታወቀ የበሽታ አይነት አስመልክቶ ከአድማጭ የደረሱን ጥያቄዎች ናቸው የዛሬው ሐኪሙን የጠይቁ ፕሮግራማችን መነሻ። ለመሆኑ ይህ IBS የተባለ ህመም ምንድን ነው? ከሌሎች የሆድ ህመም አይነቶችስ በምን ተለይቶ ይታወቃል? በተለይ የትኛውን የሆድ ክፍል ነው የሚያጠቃው?
ያለና መሰገለ ያለ ጥያቄ IBS ወይም irritable bowel syndrome የሆድ ቁርጠት፣ መነፋፋት እና ደግሞ ከተቅማጥ ወይንም ድርቀት ጋር የተያያዘ ሊሆን ይችላል ወይንም ሁለቱንም ያዘለ። ብዙ ጊዜ ግን ቁርጠት መነፋፋት ጋር ሆኖ አንደኛው ይበልጣል። አንዳንድ ሰው ላይ ድርቀቱ ያመዝናል፣ ለምሳሌ ደግሞ ተቅማጥ ያመዝናል። እና አፌክት የሚያደርገው ብዙ ጊዜ ያው ትንሹን አንጀት ነው እና ድንገት ጨጓራ፣ ትልቁን አንጀት ወይንም ኮለን እሱን ብዙም አፌክት አያደርገው እና በብዛት ደግሞ ሴቶች ላይ ነው የምናየው።
ዶክተር ዳንኤል ከህመሙ ምልክቶች ተወራራሽነት አሁን ያሏቸው የሆድ ህመም ምልክቶች በሌሎች የበሽታ አይነቶችም ከመታየታቸው አንጻር የወትሮ ቀላል ህመም ያለመሆኑን እንዴት መለየት ይቻላል? መቼስ ነው አንድ ህመምተኛ ለዚህ ህመም ሐኪም ፍለጋ ወደ ጤና ተቋም ማምራት ያለበት?
ይሄ irritable bowel syndrome ወይም IBS ብዙ ታዳጊ ዓለም ውስጥ የምታየው በሽታ ነው እና ብዙ ነገሮችን መርምረህ እነኚህ ነገሮች ያሰው የሉበትም ብለህ ኮንሰንት በኋላ በመጨረሻ ደረጃ የምትሰጠው ሌብልና ስያሜ ነው ወይም በእንግሊዝኛው የዳያግኖሲስ ኦፍ ኤክስክሉዥን ይባላል። ማለት እነኚህ ዋና ዋና ነገሮች ሁሉ ካጣራህና የሉም ብለህ ኮንሰንት በኋላ ምትለው። ለምሳሌ አንድ ሰው ይሄ ቁርጠት፣ መነፋፋት፣ ተቅማጥ ወይም ድርቀትን ተጠቃቀው ሐኪም አይቶ አንደኛው ነገር ያው በእድሜ የሚወስነው በተለይ ከአርባ አምስት ዓመት በላይ ከሆነ አንድ ሰው ወይ በቤተሰብ በኩል የካንሰር ታሪክ ካለበት ኢንዶስኮፒ ማድረግ አለ። እነኚህ ስሜቶች ምንጫቸው ከካንሰር ጋር የተያያዘ ይሆናል። የጨጓራ ካንሰር፣ የሬክታል ካንሰር፣ የኮለን ካንሰር፣ እነኚህ ነገሮች በኢንዶስኮፒ ታይተው አንድ ሰው አለበት የለበትም ማለት ይቻላል። ከተከተሉ ደግሞ እንደ ኢንፌክሽን፣ ከምግብ ጋር የሚያያዙ ወይ በሌላ በሌላ ምክንያት የመጡ ለምሳሌ ኢንፍላማቶሪ ባውል ዲዚዝ የሚባሉ በሽታዎች አሉ። አሁን በጣም ኮመን እየሆነ ነው። በተለይ ከተማ ውስጥ የሚኖሩ ሰዎች በብዛት ይዛቸዋል የበሽታ ክሮንስ አልተርናቲቭ ኮላይተስ ነኝ ሁሉ ልክ እንደ ካንሰር በኢንዶስኮፒ አንሶ ተመርምሮ አለበት የለበትም ማለት የሚቻለው። ሶስተኛው ደግሞ ያው ታዳጊ ሀገር ጥሩ ከሆነ ኢንፌክሽኑ ከምግብ ጋር ከውሃ ጋር የተያያዘ ነው። እንደ አሜሪካ ያሉ ሀገሮች ደግሞ ፋንቲዋ ጥቅም ጋር የተያያዘ ነው። እነኚህም አይነ ምድር ቴስት በማድረግ የምራቅ ቴስት በማድረግ እንደ ኤች ፓይሎሪ አይነት በሽታዎች በኢንዶስኮፒም አይነ ምድርና ምራቅ በመመርመርም ማየት ማወቅ ይችላል። እነኚህ ሁሉ ነገር ተመርምረው አንድ ሰው ከሌለበት እና ስሜቱ ካልተወ ብዙ ጊዜ irritable bowel syndrome ብለን ዘይማል። በጣም ትልቅ ስያሜ ነው እና በዚህ ውስጥ ብዙ ነገሮች አሉ። የአመልካች ጭንቀት አለ፣ የምግብ አለርጂ አለ እና እነኚህ ነገሮች ያው ስፔሻሊስቶች ጋር ተሄዶ በተለይ የፉድ አለርጂ አንደኛው ነው። ሌላኛው ደግሞ ያው ይሄ የመንፈስ እና የአእምሮ ጭንቀት የሳይካትሪክ ችግሮች ጋር የተያያዘ ነው።
በባለሙያ ተለይቶ መታወቅ ያለበት ክትትል የሚፈልግ የምም አይነት ነው።
ኢሪቴብል ባክል የምትለው እንደ ካንሰር ወይንም እንደ ኢንፍላማቶሪ ባውል ዲዚዞች ወይንም እንደ ኢንፌክሽን አይገድልህም። የበሽታ ተመርምረው ተገኝተው ካልታከምካቸው ህይወት ላይ ብዙ ጫና ያመጣም። ይሄ ሞር የህይወትህን ጥራት ላይ ነው ብዙ ችግሩ። ብዙ ጊዜ ያ ከዚዎቹ ብዙ ቲዎሪዎች አሉ፣ ማንም ሳያቅም በትክክለኛ መንስኤው ምን እንደሆነ። ግን አንዳንድ ጊዜ የምትበላው ምግብ ሊሆን ይችላል፣ ይህ ጥራት ያለምግብ ካልበላ ሁል ጊዜ አንድ አይነት ከሆነ እና የተመጣጠነ ካልሆነ ሰውነት ውስጥ ያሉትን ማይክሮቦች ማለት እንግዲህ ውስጣችን ብዙ አይነት ጥቃቅን የሆኑ ባክቴሪያዎች፣ ፈንገሶች፣ ቫይረሶች አልሆነ የሚኖሩ እና ለኢሚዩን ሲስተማችን በጣም ወሳኝ
በሽታ አምጪ ሳይሆኑ አብረውን የሚኖሩ ለጤናችንም የሚያስፈልጉ ነው እያሉ ያሉት ማይክሮባዮም ያሏቸው
በጣም ወሳኝ ነገሮች ናቸው። እና የእነኚህ አይነት እና ብዛት ሲዛባ የሚዛባው ለምንድን ነው? የአንድ ሰው ያበላል አይነት የተመጠረ ሳይሆን ሲቀር ነው ዋነኛው ጊዜ። ወይንም በአንቲባዮቲክ ብዙ መጠቀም ሲያበዛ አንድ ሰው እነኚህ ነገሮች ሊያምሩት ይችላሉ። ይህንን አይቤስ የሚባለው በሽታ። ሌላው ደግሞ ያው እንዳልኩት ያምሮ በሽታ ጋር የተያያዘ ነው። የህይወት ስትሬስ፣ የአካል እንቅስቃሴ ጉለት፣ ከቤት ብዙ ጊዜ መቀመጥ፣ ኢንዶርስ ውጭ አለመውጣት፣ እነኝህ ነገሮች ተደማምረው ይህንን በሽታ ሊያመጡ ይችላሉ። እና አንድ የታወቀ መንስኤ የለው። ቅድም እንዳል በሽታዎች ብዙ አይነት ነገር ያለው እና ያው ዋና ዋና ንንጆዎች ላይ አደጋ ያሉ በሽታዎችን በምርመራ የለብህም ብሎ ሐኪም ከነገረ በኋላ መንስኤዎቹን የአእምሮ ሐኪም በማየት የኒትሪሽኒስት በማየት ስፖርት በመስራት ክብደት በመቀነስ የምትበላውን ምግብ ስርዓት በመጨመር ይህ በሽታ ሊተው ይችላል።
የአመጋገብ ሁኔታን ጠቅሰዋል። በአጠቃላይ የአኗኗር ዘይቤም በአንድ በሌላ መንገድ በተለይ ህመሙ ተለይቶ ባልታወቀበት ሊያዋጣ የሚችልበትን ገልጠዋል። ሰዎች አንዴ ለዚህ ህመም መጋለጣቸውን ካወቁ በምርመራ ከተረጋገጠ በራሳቸው ሊያደርጉ የሚችሉት ነገር ለህመምተኛው ብርታትን ወይም አቅምን ተስፋን ይሰጣልና የዕለት ተዕለት ኑሮን የሚያውቅ በሽታ ከመሆኑ አንጻር በዚህ ሰዓት ይህን ፕሮግራም የሚከታተል ይሄ በሽታ አለብህ የተባለ ሰው ተስፋ የሚቆርጥበት አይደለም፣ ለራሱ ሊያደርግ የሚችለው ነገር አለ ብለን መደምደም እንችላለን። በተጨማሪም እንደው በህክምና አማራጭነትም የሚነገር ካለ መቋጫችን ብናደርገው
ዋናው ነገር እነኚህ ህይወት ላይ ጫና የሚያምጡት በኢንዶስኮፒ በተለያዩ ነገሮች ሩል አውት ካደረግን በኋላ
ከለየን በኋላ
ኢሪተብል ባውል ሲንድሮም አለ ከተባለ ብዙ ጊዜ ይሄ እዚህ አይነት በሽታዎች መድኃኒቱ እዛው በሽተኛው እጅ ላይ ናቸው ያሉ እና የራስን ህይወት መገምገም ከስራም ብዛት ልጅ በማሳደግ በራስ ነገሮች ህይወት ላይ ስትሬስ በጣም የሚበዛ ከሆነ እነኝህን ነገሮች ለመቀነስ መሞከር፣ የአካል እንቅስቃሴ መጨመር፣ የሚበሉት ደግሞ ምግብ ብዙ ጊዜ ውጭ የምንበላ ከሆነ ወይ የምንበላው ምግብ ፓኬጅ ድና ፕሮሰስ ከሆነ እነኝህን ነገሮች ትኩረት መስጠት። እንደዛም ሆኖ ላይሻል ይችላል ላይተው ይችላል፣ ግን እነኝህ ነገሮች ሌላ ጥቅም ስላላቸው ማድረጉ አይቀርም። ግን ይሄ ኢሪተብል ባውል ሲንድሮም በጣም ከባድ የሆነ በሽታ ነው። ትሬት ለማድረግ አሁን ለምሳሌ በዘመኑ አንድ ሰው ብዙ ሐኪም አይቶ ተመርምሮ ምን ተጠርሶ ኢሪተብል ባውል ሲንድሮም አለብህ አለብሽ ከተባለ ያው ብዙ ጊዜ ሴቶቹን ነው የሚያጠቃ ይሄ በሽታ። ትሪትመንት አሁን ለምሳሌ ብዙ ጊዜ የአእምሮ ሜዲኬሽኖች ናቸው የሚሰጠ እና አንዱ ቲዮሪ ይሄ ከሳይኮሎጂ ከሳይኪያትሪ ወይ ከነርቨስ ሲስተም ጋር የተያያዘ ነው። ግን በጣም በእርግጥ የታወቀ ነገር የለም። ይሄ አዲስ የመጣ በሽታ ማለት ይችላል።
የተደመደመ አይደለም። ሁሉም ነገሩ
አይደለም፣ ትክክል አይደለም።
የሕክምና መፍትሄዎቹ ከህመምተኛው እጅ ጭምር ናቸው ብለዋል። አድማጮቻችን ያንንም የማዛመድ እድል እንዳገኙ ተስፋ አድርጋለሁ። ዶክተር ዳንኤል ሽብሩ የእርስዎን ሙያዊ ትንታኔ ከሚጠይቁ መሰል ጥያቄዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
እሺ፣ አለ አመሰግናለሁ። እኔም ሰላም ያገናኛል።
ዝግጅታችን ከአሜሪካ ድምጽ ራዲዮ አሁንም እንደቀጠለ ነው። ተከታዩ መሰናዷችን ደግሞ አፍሪካ ነክ ርዕሶች ነው። ናይጄሪያ የኤሌክትሪክ መኪናዎችን በማስተዋወቅ ረገድ ትልቅ የተባለ እርምጃ መውሰዷ እንዲሁም በዲጂታል ወይም በመረጃ መረቦች የሚሰራጩ ሐሰተኛ ወሬዎች በደቡብ አፍሪካ በሚደረገው ምርጫ ላይ አደጋ መደቀናቸው የሚሉት በምሽቱ የአፍሪካ ነክ ርዕሶቻችን የተካተቱ ዘገባዎች ናቸው። እንግድ ወልዴን ያቀናበራቸው።
የአየር ንብረት ለውጥ በሉላይቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምን ጊዜውም ይበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪናዎቹን አሰማርተዋል።
የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማህበራዊ ኃላፊነት መወጣታችንን እያረጋገጥን ነው።
የኤሌክትሪክ መኪናዎቹን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ የነበረ ሲሆን መኪናዎቹን ለአገልግሎት በማሰማራት ላይ የሚሰሩት ቤን ኢዲካ መኪናዎቹ አንዴ ከተሞሉ 400 ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው።
በሚቀጥሉት 5 ዓመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብዬ አምናለሁ። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው።
ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሠረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ እየቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂም እና ዳንኤል ማንቲም የኤሌክትሪክ መኪኖቹ በሕዝቡ ዘንድ ተቀባይነት እንዲያገኙ መንግሥትም በንቁ መሳተፍ እንዳለበት ያሳስባሉ።
አሁን ከባቢ አየሩን ብዙ አንበክልም። አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በምናደርገው ጥረት አካባቢው እንዳይጎዳ እንተጋለን። መንግሥት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን። የኤሌክትሪክ መኪናን ለመግዛት ለሚሹ፣ በማምረት ላይ ለሚሰማሩ ወይም ከውጭ ለሚያስገቡ አካላት የመንግሥት ማበረታቻ እጅግ አስፈላጊ ነው።
የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ እንደ አውሮፓውያን አቆጣጠር 2060 የብክለት መጠንን ወደ ዜሮ ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹሕ ኃይልን ለመጠቀም ዝግጁነት እንዳለ አመላካች ነው። ናይጄሪያ የኤሌክትሪክ መጓጓዣን ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቁመዋል። ከናይጄሪያ ወደ ደቡብ አፍሪካ ተሻግረን ሐሰተኛ ወሬዎች በመጪው ምርጫ ላይ የደቀኑትን አደጋ እንመለከታለን። በአፍሪካ ቢያንስ 16 ሀገራት በያዝነው የፈረንጆቹ 2024 ባሉት ቀሪ ወራት ምርጫ ያደርጋሉ። ድምፅ ሰጪዎች የፖለቲካ ዜናን ለማግኘት ወደ ኢንተርኔት ጎራ ሲሉ ለሐሰተኛና ለተሳሳተ መረጃ ይጋለጣሉ። አንድ አዲስ የዲጂታል ስነ ምግባር ድርጅት ግን ጋዜጠኞችና አቀንቃኞች ሐሰቱን ከእውነት እንዲለዩና ማኅበረሰቡንም ማስተማር እንዲችሉ በመርዳት ላይ ይገኛል። የዛምቢያው ፕሬዝደንት ሃካንዲ ሂችልማ በመጪው ምርጫ እንደማይሳተፉ ሲናገሩ የሚያሳየው ቪዲዮ እውነተኛ ሊመስል ይችላል፣ ነገር ግን በሐሰት የተቀነባበረ ነው። በደቡብ አፍሪካ የሚገኙ ጋዜጠኞች እንዲህ ያለው ሐሰተኛ መረጃ ሲወጣ እንዴት መለየት እንደሚችሉ የሚያስተምረው ካምፔይን ፎር ዲጂታል ኤቲክስ ወይም በአጭሩ እንደሚጠሩት ኮድ የተሰኘው ተቋም ነው። ካቪሻ ፒሌይ የኮድ መስራችና ዲሬክተር ናቸው።
ሰዎች በሚያገኙቸው መረጃዎች ተጎጂ እንዳይሆኑ የምንጠቀምበት ቴክኖሎጂ በማህበረሰቡ ላይ ተጨማሪ ጉዳት እንዳያደርስ እንሰራለን።
ኮድ ከተሰኘው ከዚህ ተቋም ጋር በመስራት ላይ የሚገኘው አፍሪካ ቼክ የተባለውና ሐሰተኛ መረጃዎችን የሚያጣራው ገለልተኛ ተቋም ነው። ከኮድ ጋር በመሆን ህብረተሰቡ በማህበራዊ ሚዲያ የሚወጡ ሐሰተኛ መረጃዎችን እንዴት መለየት እንደሚችሉ በማስተማር ላይ ናቸው። ኪጋን ሊች በአፍሪካ ቼክ ተመራማሪ ናቸው።
It helps to have not just someone to step in and do some work.
መረጃዎችን ለማጥራት እንዲሁም ያሰተኛ መረጃዎች እንዳይሰራጩ ለማስቆም የሚያስፈልገውን ዘዴና ቴክኒክ ለማስተማር የኛ የነ ድርጅት መኖሩ አስፈላጊ ነው።
የማህበረሰብ አንቂ የሆኑት ማኒ ሲጋማኒ የዛሬ ወር ገደማ በደቡብ አፍሪካ የሚደረገውን ምርጫ በተመለከተ የሚወጡና የምርጫ ክልላቸውን ሊጎዱ የሚችሉ ሐሰተኛ መረጃዎችን በንቃት ለመከታተል ተዘጋጅተዋል።
I think we moving into an era
እውነት ይበልጥ የተዛባ በመጣበት ዘመን ውስጥ እንገኛለን። እናም ሰዎች ምክንያታዊ እንዲሆኑና ኃላፊነት እንዲወስዱ እንዲህ አይነት ተነሳሽነቶች ያስፈልጉናል።
ገለልተኛ የሆነው የደቡብ አፍሪካ የምርጫ ኮሚሽን ምርጫውን ከሐሰተኛ መረጃዎች ለመከላከል ከጉግል፣ ሜታ እና ቲክቶክ ጋር እንደሚሰራ አስታውቋል። ለዛሬው አፍሪካ ነክ ርዕሶች የሆኑንን ዘገባዎች የላኩልን ዛሂር ካሲም ከጆሃንስበርግ እንዲሁም ጊብሰን ኢሜካ ከአቡጃ ናቸው። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን በትላንትናው ዕለት የሆሳናን በዓል አክብረዋል። የአሶሴትድ ፕሬስ ዘጋቢ በተገኘበት የእንጦጦ ማርያም ቤተ ክርስቲያን ውስጥ የታደሙ ምዕመናን ሃይማኖታዊውን በዓል ከማክበር ጎን ለጎን በሀገራቸው ሰላም እንዲሰፍን ምኞታቸውን ገልጸዋል። ሀብታሙ ስዩም ዘገባውን ያቀርበዋል።
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን የሆሳና በዓልን አዲስ አበባ ውስጥ በእንጦጦ ማርያም ቤተ ክርስቲያን በልዩ ሥነ ሥርዓትና ጸሎት አክብረዋል። በምዕመናን ዘንድ ትልቅ ስፍራ ያለው በዓል የአብይ ጾም የመጨረሻው ሳምንት የሕማማት ሳምንት መግቢያ ከመሆኑ በተጨማሪ ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ በአጀብና እልልታ የገባበትን ታሪክም ይዘክራል። ፈረሰኛው አቶ እሸቱ መኩሪያ በዓሉን ለማክበር ከመጡ ምዕመናን መካከል አንዱ ናቸው።
ና ያቸው ጉሩጭና አምጡልኝ ብሉቪል ባለቤቶቹ የት ትወስዳላችሁ ብለው ቢጠይቁ አይ ጌታ አምጡ ብሎን ነው ብለው ታዛዦቹ ያቸው ጉሩጭና አቀረቡ። በኋላ ያው እቃ ተጭኖ ያዛቸው ጉሩጭና ላይ ተቀመጠ ነው የሚባለው። አሁን የዛ ምሳሌ ነው ይሄ።
ምዕመናን የሆሳና በዓልን ማክበር የጀመሩት ከመንጋቱ አስቀድሞ ነው። በቀሳውስቱና በዲያቆናቱ እየተመሩ ለሰዓታት በጸሎት ቆይተዋል። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን የሚያመላክት ሃይማኖታዊ ክዋኔም ቀርቧል። በበዓሉ ላይ ተሳታፊ ከነበሩ ምዕመናን መካከል አንዱ የሆነችው ምህረት ዮሴፍ ሰላም፣ ጤናና ደስታ በሀገረ ኢትዮጵያ ይሰፍን ዘንድ ምኞቷን ገልጻለች።
እግዚአብሔር አምላካችን ደግሞ የሰላም የጤና የደስታ ያድርግን። በሚቀጥለው ዓመትም ደግሞ እንዲሁ በሰላምና በጤና ሀገራችን ሰላም ሆኖ ደስ ብሎን ይህን በዓል እንድናከብር የእግዚአብሔር መልካም ፈቃድ ይሁን እላለሁ።
ዘገባው የአሶሼትድ ፕሬስ ነው።
ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። በቻይና ሱዙ በተደረገ የዳይመንድ ሊግ ውድድር በ5000 ሜትር ኢትዮጵያውያን አትሌቶች አሸነፉ። በቤጂንግ ግማሽ ማራቶን ከአንድ እስከ አራት የወጡ አትሌቶቻቸው ሜዳሊያቸውን ተነጠቁ። የስፔን መንግስት የአገሪቱን የእግር ኳስ ፌዴሬሽን ሊመራ ነው። የፍልስጤም አትሌቶች በፓሪስ ኦሎምፒክ ሊጋበዙ ነው የሚሉትና ሌሎች ዝርዝሮችን የያዘውን የስፖርት መሰናዶ ኬኔዲ አባተ ያቀርበዋል።
¶¶ በቻይና ሱዙ ከተማ ቀዳሜ ለት በተካሄደ የዳይመንድ ሊግ ውድድር በ5000 ሜትር ሴቶች ኢትዮጵያውያን አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን መቅደስ አለምሸት በ14 ደቂቃ ከ36.7 ሰከንድ አንደኛ ሆና ስታሸንፍ የ2021 ከ20 ዓመት በታች የ800 ሜትር ሻምፒዮኗ አያል ዳኛቸው በ16 ማይክሮ ሰከንድ ብቻ ተቀድማ ሁለተኛ ወጣለች። ከ6 ወራት በፊት ህዳር ላይ ሁለተኛ ከወጣችበት የኒውዮርክ ማራቶን በኋላ የመጀመሪያው ውድድሯን ያደረገችው ለተሰንበት ግዳይ በ14 ደቂቃ ከ37.13 ሰከንድ ሶስተኛ ስትወጣ ውብርስ ታስቻለ አራተኛ ደረጃን ይዛ አጠናቃለች። በወንዶች የ5000 ሜትር ውድድር ደግሞ አትሌት ሰለሞን ባረጋ የውድድሩን ክብረ ወሰን በመስበር አሸንፏል። በ17 ዓመቱ የአገሩ ልጅ አትሌት ቢኒያም መሃሪ ብርቱ ፉክክር የገጠመው ሰለሞን ውድድሩን 12 ደቂቃ ከ55.68 ሰከንድ በሆነ ጊዜ ሲያጠናቅቅ፣ ገና ሁለተኛ የ5000 ሜትር ውድድር ያደረገው ቢኒያም ከአንድ ሰከንድ በታች ዘግይቶ ገብቶ ሁለተኛ ወጥቷል። ሶስተኛ ደረጃን የያዘው ኬንያዊው ቤንሶን ኪፕላጋት ነው። በሌላ የአትሌቲክስ መረጃ አትሌት መዲና ኢሳ በ5 ኪሎ ሜትር ከ20 ዓመት በታች ውድድር የዓለም ክብረ ወሰንን ሰብራለች። በአዲዳስ ኩባንያ አዘጋጅነት ቅዳሜ በጀርመን በተካሄደው አዲ ዜሮ የ5 ኪሎ ሜትር ከ20 ዓመት በታች የጎዳና ላይ ሩጫ አትሌት መዲና በ14 ደቂቃ ከ38 ሰከንድ የዓለም ክብረ ወሰንን በመስበር ስታሸንፍ፣ ሌሎቹ ኢትዮጵያውያን መልክናት ውዱና ፎቲየን ተስፋይ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በወንዶች 5 ኪሎ ሜትር ዮሚፍ ቀጀልቻ በ13 ደቂቃ አንደኛ ሲወጣ፣ የአገሩ ልጅ አዲሱ ይሁኔ በ13 ደቂቃ ከ05 ሰከንድ ሁለተኛ፣ የባህሬኑ ብርሃን ባለው ሶስተኛ ወጥቷል። ከሁለት ሳምንት በፊት ሚያዝያ 6 በቤጂንግ በተካሄደው የግማሽ ማራቶን ውድድር ላይ ከአንደኛ እስከ አራተኛ የወጡ አትሌቶች ያገኙት ውጤት ተሰርዞ ሽልማታቸውን እንዲመልሱ ተወስኗል። የቻይናው ሄጂያ ውድድሩን እንዲያሸንፍ አንድ ኢትዮጵያዊና ሁለት ኬንያዊ አትሌቶች ፍጥነታቸውን መቀነሳቸው በምርመራ መረጋገጡን አዘጋጆቹ ካሳወቁ በኋላ ነው ውሳኔው የተላለፈው። አሶሺየትድ ፕሬስ እንደዘገበው አራቱም ሯጮች ውጤታቸው የተሰረዘ ሲሆን የተሸለሙትን ሜዳሊያና ገንዘብ እንዲመልሱም ይደረጋል። በውድድሩ ላይ ኢትዮጵያዊው ደጀኔ ኃይሉ፣ ኬንያውያኑ ሮበርት ከተርና ዊሊ ምናንጋት ቻይናዊው ሂጂያ ወደፊት እንዲያልፍ ምልክት ሰጥተውት እነርሱ ፍጥነታቸውን ሲቀንሱ የሚያሳዩ የቪዲዮ ምስሎች መነጋገሪያ ሆነው ነበር። ጉዳዩን ለማጣራት የተቋቋመው ኮሚቴ ባወጣው መግለጫ መሰረት ሶስቱ ሯጮች ሆን ብለው ፍጥነታቸውን ቀንሰዋል። ልዩ ኮሚቴው አራት ሯጮች መጀመሪያ ላይ በስፖንሰር አድራጊ ድርጅት በአሯሯጭነት ተቀጥረው እንደነበር ገልጾ፣ ነገር ግን የውድድሩ ዋና አዘጋጆች ይህንን አያውቁም ብሏል። ከአሯሯጮቹ አንዱ ውድድሩን እንዳላጠናቀቀ ማስታውቋል። መግለጫው ውድድሩ የተጨበረበረ መሆኑን ባይገልጽም ይቅርታ ጠይቋል። ኮሚቴው በዚህ ውድድር የነበሩ ስህተቶችን ለይተን ሳናስተካክል በመቅረታችን ዓለምንና ሁሉንም የህብረተሰብ ክፍል ከልብ ይቅርታን ጠይቃለን ብሏል። የውድድሩ ዋና አዘጋጅ የሆነው ዣንግ አዎ ሉፓዎ ስፖርት ማኔጅመንት የተባለ ኩባንያም ከዚህ በኋላ የቤጂንግ ግማሽ ማራቶንን የማስተናገድ መብቱን ተነጥቋል። ፍጥነታቸውን ቀንሰዋል የተባሉት ሯጮች በውድድሩ ላይ የተሳተፉት በአሯሯጭነት እንጂ በተወዳዳሪነት እንዳልነበረ ከሯጮቹ አንዱ መግለጹ አይዘነጋም። የስፔን መንግስት የሀገሪቱን እግር ኳስ ፌዴሬሽን የሚቆጣጠር ልዩ ኮሚቴ አቋቁሟል። ኮሚቴው በቀድሞ ፕሬዝደንት ሉዊስ ሩቢያሌስ ላይ የተፈጠረውን ቅሌት ተከትሎ ፌዴሬሽኑ አዲስ ምርጫ እስኪያደርግ ድረስ የሚቀጥል ነው። ሩቢያሌስ በዚህ ወር መጀመሪያ ላይ በሙስናና በህገ ወጥ የገንዘብ ዝውውር ተጠርጥሮ የተያዘ ሲሆን በስፔን የዓለም ዋንጫ አሸናፊ ጄኒ ሄርሞሶ ላይ በፈጸመው የመሳም ቅሌትም ፍርዱን በመጠባበቅ ላይ ይገኛል። ሩቢያሌስ ተጫዋቿን ከንፈሯ ላይ የሳመው በስምምነት እንደነበረ ቢገልጽም ሄርሞሶ በበኩሏ ያለ ስምምነት ነው የሳመኝ ስትል ክዳለች። የስፔን እግር ኳስ ፌዴሬሽን በሌሎችም ቅሌቶች ስሙ እየተነሳ ሲሆን የአገሪቱ ብሔራዊ የስፖርት ምክር ቤት በፌዴሬሽኑ ውስጥ ለተፈጠረው ቀውስ ምላሽ ለመስጠትና የስፔንን አጠቃላይ ጥቅም ለመጠበቅ የመንግስት ተሳትፎ አስፈልጓል ብሏል። የስፔን መንግስት ይህንን ውሳኔ የወሰደው ፌዴሬሽኑ ያጋጠመው ያለውን ከባድ ሁኔታ ለማስተካከልና ድርጅቱ ተሐድሶ እንዲጀምር ለማስቻል ነው ሲልም አክሏል። ከመስከረም ወር ጀምሮ ከኃላፊነታቸው በተነሱት ሩቢያሌስ ምትክ ፌዴሬሽኑ አርብ ዕለት ፔድሮ ሮቻን አዲስ ፕሬዝደንት አድርጎ የሾመ ቢሆንም እርሳቸውም በሙስና ቅሌት ምርመራ እየተደረገባቸው ይገኛል። ስፔን የ2030 የወንዶች የዓለም ዋንጫን ከፖርቹጋልና ሞሮኮ ጋር በጋራ ለማዘጋጀት በቤት ስራ ላይ ያለች በፌዴሬሽኑ የተከሰተው ቅሌት ባለስልጣኖቿን ክፉኛ አሳስቧል። ፌዴሬሽኑን የሚመራው ኮሚቴ በገለልተኛ ሰዎች የተዋቀረ እንደሆነ ምክር ቤቱ ቢገልጽም የዓለም እግር ኳስ አስተዳዳሪው አካል ፊፋና የአውሮፓ አስተዳዳሪ ዩኤፋ ጉዳዩን በከፍተኛ ስጋት እየተከታተሉ መሆኑን አመልክተዋል። የፊፋ ህግ አባል አገራት መንግስትን ጨምሮ ከሶስተኛ ወገን ተጽዕኖ ነጻ ሆነው የእግር ኳሱን ዘርፍ እንዲያስተዳድሩ ይደነግጋል። በፓሪስ ኦሎምፒክ ከ6-8 ፍልስጤማውያን አትሌቶች ይወዳደራሉ ተብሎ የሚጠበቅ ሲሆን እነዚህ አትሌቶች በብቃታቸው አሊያም በዓለም አቀፉ ኦሎምፒክ ኮሚቴ IOC ሊጋበዙ እንደሚችሉ ቶማስ ባች ተናግረዋል። በአውሮፓውያኑ ሐምሌ 26 ለሚጀምረው የፓሪስ ኦሎምፒክ የብቃት ማረጋገጫ ዝግጅቶች በመካሄድ ላይ መሆናቸውን ለአጃንስ ፍራንስ ፕሬስ የተናገሩት የIOC ፕሬዝዳንት ባች ነገር ግን ማንም የፍልስጤም አትሌት በጨዋታው ለመሳተፍ ብቁ ባይሆን እንኳን እንደ ሌሎቹ ብቁ አትሌት የማይኖራቸው ብሔራዊ ኦሎምፒክ ኮሚቴዎች ሁሉ የፍልስጤም ኮሚቴም የግብዣው ተጠቃሚ እንደሚሆን ገልጸዋል። የፍልስጤም የልዑካን ቡድን ቁጥር ከ6-8 ይደርሳል ተብሎ እንደሚጠበቅም ተናግረዋል። IOC ሩሲያን በዩክሬን ላይ ባደረገችው ወረራ ምክንያት ቢቀጣትም እስራኤል በጋዛ ባደረገችው ጦርነት እርምጃ አለመውሰዱን በመግለጽ ሁለቱን በተለየ መልኩ አስተናግዷል በሚል የተነሳላቸውን ሐሳብ ባች ውድቅ አድርገዋል። ሩሲያ ከብዙ ዓለም አቀፍ ስፖርቶች የታገደች ሲሆን አትሌቶቿ በፓሪስ 2024 የአገራቸውን ሰንደቅ ዓላማ እንዳይወክሉ ታግደዋል። የእስራኤልና የሩሲያ ጉዳይ ፈጽሞ የተለያየ እንደሆነ የጠቀሱት ባች በጋዛ አሰቃቂ ጦርነት ያስከተለው የሐማስ ጥቃት ሲሆን የሩሲያው ግን ቀጥታ ወረራ መሆኑ ልዩ እንደሚያደርጋቸው ጠቅሰዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ነባሩን የብራና ዝግጅትና የብራና ላይ ስራዎች ለአዲሱ ትውልድ ለማስተዋወቅ ቅርሱንም ለማስቀጠል ዓላማ ያለው አውደ ርዕይ ባለፈው ሳምንት በአዲስ አበባ ተካሂዷል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተካሄደው አውደ ርዕይ የብራና መጽሐፍትና ስዕላት እንዲሁም ሌሎች የስነ ጽሁፍና የስነ ጥበብ ውጤቶች ለእይታ ቀርበዋል። የአውደ ርዕይ አዘጋጆችና ጎብኚዎችን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደ ርዕይ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጽሐፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እይታ ቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደ ርዕይ ጥንታውያን የብራና መጽሐፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከማሰናዳት አንስቶ የመጽሐፍቱን የስነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደ ርዕዩ ትዕይንቶች አይቀርበው ዝርዝር ገለጻ ተሰጥቶባቸዋል። የአውደ ርዕዩ አዘጋጅ የሆነው የሐመረ ብርሃን የብራና መጽሐፍት ስራ ድርጅት የህዝብ ግንኙነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ ታስረዳለች።
እያሳየን ያለ ነው ብዙ የእደ ጥበብ ውጤቶች አሉ። በሐመረ ብርሃን ላይ የሚሰሩትንም በአጠቃላይ ነው እያሳየን ያለ ነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል፣ ብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው፣ ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጎስ አስራት እንዴት ይሰራላቸዋል የሚለው፣ ስዕል ላይ ስንሄድ ደግሞ ስዕላት እስከ 4ኛ መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን።
አውደ ርዕዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ ዓላማው የህዝብ ግንኙነት ኃላፊዋ እንዲህ ትገልጻለች።
ዓላማ አድርገን የተነሳ ነው ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰውና አሁንም እየተሰራ እንዳለ ለህብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄደን ያለነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዳገኙ፣ በተለይ ህጻናት ላይ ብዙ ነገር እየሰራን ልንገኙ።
በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደ ርዕዩን በስፍራው ተገኝተው ጎብኝተዋል። ከሁለት አዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል።
ዋናው ዓላማ የዚህ መጣት የስራና አሰራሮች ታሪኩንም ቅርሱንም አሰራሩን ይሄ የኛ ቅርስ ነውና ከበፊት ወደዚህ ለእኛ መጥቷል። አሁን እየተላከ መስሉን ልጆች ማሳየት ፈልጌ ነው። ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት ከዚህ ከሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ ሀሳብ አለ።
የስምንት ዓመቷ ህፃን ሀሴት ሄኖክ በጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች።
ስለምን ተመረሻላ ሳቤ
የቀለምን የምናሰካቸው ከቀይ አፈር ከኢንዶርት ላይ ከተለያዩ ቀይ አበቦች ከቀይ ድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭስ ቅጠሎችን በማቃጠል ጥቁር ቀለም እንመለከት
ለብራና ጽሁፍ የሚሆኑትን ማለት ነው።
አድማጮች፣ የዚህን ዘገባ ሙሉውን በድህረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። ለዛሬ የያዝናቸውን ዝግጅቶች በዚሁ አጠናቀናል። ከአቀናባሪ ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ።